the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 28 2008 ዓ ም ፕሮግራማችን ጀመረ።
ሚያዝያ 11 ቀን ይቅርታ።
የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው።
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው የሰማችኋቸው። ስለ ጋምቤላ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝር ይኖረናል።
በዩናይት ስቴትስ ኮንግረስ የሚኔሶታ ሕዝብ እንደራሴው ኬት አሊሰንም የተናገሩትን በመጀመሪያው የመጽሔት ርዕስ ዘገባ እናቀርብበታለን።
ከዓለም ዜናውና ከወቅታዊ የዕለቱ አብይ ርዕስ ዘገባ ሌላ ሁለተኛው አጋማሽ የሚቀርቡት የዛሬ መደበኛ ቅንብሮች ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብት ይሆናሉ።
ጤና ይስጥልን
አድማጮች፣ እንደምን አመሻችሁ። የዛሬ ሚያዝያ 11 ይቅርታ፣ ቅድም ረቡዕ ብለህ መጋቢት ብለህ ሚያዝያ 11 ነው። እኔ ጽፌ እኔ ነኝ ያሰር ታይቀርም። ሚያዝያ 11 2008 ዓ ም የምናስተናግዳቸው አዲሱ አበበና
አሉላ ከበደንን። ፕሮግራማችንን ብርሃን ኃይሉ ትመራናለች። አቀናባሪው ጆ ጊልስ ነው። መልካም ምሽት። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው የተቃዋሚ ፓርቲ ደጋፊዎች ዮናታን ወልዴና ብርሃኑ ደጉ ዛሬ ማክሰኞ ተፈተዋል። መለስካቸው አምሃ ዝርዝሩን ከአዲስ አበባ አጠናቅረዋል።
ሚያዝያ 7 ቀን 2008 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ዘላለም ወርቅአገኘሁ የክስ መዝገብ አቃቤ ሕግ በሽብር ወንጀል ክስ መስርቶባቸው ሲከራከሩ ከቆዩ አምስት ተከሳሾች መካከል ሁለቱ ማለትም አቶ ዮናታን ወልዴንና አቶ ባህሩ ደጉ የተባሉትን ተጠርጣሪዎች አቃቤ ሕግ በክሱ አኳያ ያቀረበባቸውን ማስረጃዎች በመከላከያ ምስክሮቻቸውና ማስረጃዎች በበቂ ሁኔታ በመከላከላቸው በነጻ ቢያሰናብታቸውም እስከ ዛሬ ድረስ ፍርዱ ተፈጻሚ ሳይሆን ቆይቶ በዛሬው ዕለት ከረፋዱ 4 ሰዓት ላይ መፈታታቸውን የአቶ ዮናታን አባት አቶ ወልደ ላቀው ለቪኦኤ አሳውቀዋል። ትናንትና የመፈቻ ሰነዳቸውን አጠናቀው ከዓመት በላይ ከቆዩበት ወህኒ ቤት ሲወጡ ፖሊስ ከደጃፉ ላይ ተቀብሎ በተለምዶ ማዕከላዊ ወደ ተባለው የምርመራ ስፍራ ለምን እንደወሰዳቸው ምክንያቱ በግልጽ ባይታወቅም ዛሬ ረፋዱ ላይ ግን ዳግም እንዲህ ባለ ተግባር እንዳትሳተፉ የሚል ምክር ተሰጥቷቸው መፈታታቸውን አቶ ወልደ ያብራራሉ። ፍርድ ቤት ግን በተከሰሱበት የወንጀል ተግባር ተሳትፎ እንዳልነበራቸው ውሳኔ ሰጥቶ በነጻ ማሰናበቱ ይታወቃል። በሌላ በኩል በዚሁ መዝገብ የተከሰሱት አቶ ዘላለም ወርቅአገኘሁ፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ ፍርድ ቤቱ በተከሰሱበት ወንጀል ጥፋተኛ ናቸው የሚል ውሳኔ እንዳሳለፈባቸው መዘገባችን አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለ ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግሥት ተጨባጭ እርምጃ እንዲወስድ የጠየቁ ዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማኅበረሰብ አባላት ዛሬ በአሜሪካ የተወካዮች ምክር ቤት ቀርበው ማብራሪያ ሰጥተዋል። በሕግ መምሪያ ምክር ቤት ሬይበን ሕንፃ ውስጥ በተካሄደው ሥነ ሥርዓት ላይ የተገኙትና ማብራሪያ የሰጡት የአምነስቲ ኢንተርናሽናል የአሜሪካ ዋና ስራ አስኪያጅ አዶቴ አቁዊቶ እስካሁን ባሰባሰቡት መረጃ መሰረት በርካታ ሰዎች በኦሮሚያ የተቃውሞ እንቅስቃሴ ተገድለዋል፣ በሺዎች የሚቆጠሩ ታስረዋል፣ ቤቶችና የንግድ ስፍራዎች ወድመዋል ብለዋል። የታሰሩ የፖለቲካ መሪዎችና ጋዜጠኞችንም ሁኔታ ዝርዝር ተናግረዋል። የኦክላንድ ኢንስቲትዩት መስራችና ስራ አስኪያጅ አኑራዳሃ ሚታልም እንዲሁ ከ1.5 ሚሊዮን በላይ ሰው በኢትዮጵያ መሬቱን እንዲነጠቅ ወይም የተነጠቀ ከኑሮ መፈናቀሉን አመልክተዋል። በማብራሪያው ወቅት የተገኙት የዩናይትድ ስቴትስ የተወካዮች ምክር ቤት አባል የሚኔሶታው ዲሞክራት ኪት ኤልሰን ኢትዮጵያ የዩናይትድ ስቴትስ ቁልፍ አጋር መሆኗን ጠቅሰው ይህ ግን ኢትዮጵያ ውስጥ ሰብአዊ መብቶች ሲጣሱ ዝም እንድትል ምክንያት አይሆንም ብለዋል። ሰዎች ሊነገር በማይችል ሰቀቀን ውስጥ እንዲኖሩ ተደርገዋል። ህመማቸው ደግሞ ይሰማኛል ብለዋል እንደራሴ አሊሰን። ዝርዝር አለን በመጽሔቱ ክፍለ ጊዜ የሚቀርብ።
ደቡብ ሱዳን ውስጥ ካሁን ቀደም ሰላማዊ በነበሩ አካባቢዎች በተቀሰቀሰ ውጊያና ከባድ የምግብ እጥረት ሳቢያ ብዙ ሺህ ህዝብ ወደ አጎራባች ሀገሮች መሰደዱን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታወቀ። እኛም ሆን ሌሎች የሰብአዊ እርዳታ ድርጅቶች ለስደተኞቹ ህይወት አድን አገልግሎት የምናውለው ገንዘብ እየተሟጠጠብን ነው ሲል ዩኤንኤችሲአር ማስጠንቀቁን ጠቅሳ ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዛ ቀርባለች።
ውጊያው ቀድሞ ሰላማዊ ወደ ነበሩት ሰሜናዊ ባህር ኤልጋዛል እና ዋራብ ክፍላት ሀገር እየተዛመተ በመሆኑ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ወደ ሁሉም አጎራባች ሀገሮች የሚነግደው ስደተኛ ቁጥር እያሻቀበ መሆኑን በመግለጽ አስጠንቅቋል። ሁኔታው ተቀባዮቹ ሀገሮች ላይም ከባድ ሸክም እየፈጠረ መሆኑን ገልጿል። ካለፈው ጥር ወር ወዲህ ቁጥራቸው 52,000 የሚጠጋ ወደ ሱዳን አቋርጠዋል። የድርጅቱ ቃል አቀባይ ኤሪያን ሩሜሪ እንዳሉት ወደ ዩጋንዳ የሚሰደዱትም ቁጥር ጨምሯል። በየቀኑ 800 ስደተኛ እየገባ መሆኑን ተናግረዋል። ቁጥሩ ከየትኛውም ሀገር የሚበልጥ የደቡብ ሱዳን ስደተኛን የምታስተናግደው ኢትዮጵያ ስትሆን ወደ 285,000 ስደተኞችን ይዛለች። ታዲያ ወደ ኢትዮጵያ የሚገቡት ስደተኞች ቁጥር ለረጅም ጊዜ በጣም ጥቂት እንደነበር የዩኤንኤችሲአር ቃል አቀባይ ሩሜሪ አስታውሰው በቅርብ ሳምንታት ግን እየጨመረ መምጣቱን ነው የተናገሩት። አብዛኞቹ ልጆች ናቸው ብለዋል።
Many of the new arrivals into Ethiopia from South Sudan are in fact unaccompanied and separate.
ኢትዮጵያ ከሚገቡት አዲሶቹ ስደተኞች ውስጥ የሚበዙት በምስራቅ ሱዳን ፖቻላ ከሚካሄደው የብሔረሰቦች ውጊያ ሸሽተው ለብቻቸው የሄዱ ወይም በመካከል ከወላጆቻቸው የተለያዩ ናቸው። ብዙዎቹ ለብዙ ቀናት ኳትነው ነው ኦኮጎ የደረሱት።
ወደ ዲሞክራሲያዊት ኮንጎ፣ ሰሜን ምስራቅ ኬንያና መካከለኛው አፍሪካ ሪፑብሊክ የሚገቡትም ቁጥር ጨምሯል። በአመቱ መጀመሪያ ኬንያ የገቡት ቁጥር በአማካይ በወር 100 እንደነበረ ያወሳው ዩኤንኤችሲአር ባለፉት 2 ወራት ግን አሻቅቦ በሳምንት 350 ስደተኞች እየገቡ መሆኑን የተናገረው ደቡብ ሱዳናውያኑ አገራቸውን ጥለው የሚሰደዱት ውጊያውን፣ እጅግ የከበደውን ድርቅና የኑሮ ውድነቱን በመሸሽ መሆኑን ይናገራሉ።
አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈው ፕሮግራም ነው። የዜና ፕሮግራም ላይ ነው ያለነው። በዩናይትድ ስቴትስ የኒውዮርክ ክፍለ ሀገር መራጮች በዛሬው ዕለት ፕሬዚዳንታዊ እጩ ቅድመ ምርጫ ድምፅ እየሰጡ ናቸው። ቀደም ብሎ በወጡ የሕዝብ አስተያየት ግምገማዎች ዲሞክራት እጩ ተወዳዳሪ ሂለሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ ተፎካካሪዎቻቸውን በከፍተኛ የመራጭ ድጋፍ ድምፅ እየመሩ ናቸው። ሚስስ ክሊንተን በኒውዮርክ ምርጫ ወሳኝ ድል ካገኙ በአንድ የአሜሪካ አብይ ፓርቲ የመጀመሪያ ሴት ፕሬዚዳንታዊ እጩነቱን ለማግኘት ጠጋ ያደርጋቸዋል። አንድም ጊዜ በሕዝብ ተመርጠው ኃላፊነት ይዘው የማያውቁት ባለ ብዙ ቢሊዮን ቱጃሩ ዲታው ዶናልድ ትራምፕ በዛሬው የኒውዮርክ ምርጫ በብዙ ድምፅ ካሸነፉ የፊታችን ሐምሌ የሪፐብሊካን ፓርቲው ጉባኤ ከመካሄዱ በፊት እጩነቱን እጃቸው አድርገው የመገኘት ተስፋቸውን ያለመልመዋል። ሚስስ ክሊንተንና ዶናልድ ትራምፕ ሁለቱም ከኒውዮርክ ጋር ብርቱ ትስስር አላቸው። ክሊንተን መኖሪያቸው ባደረጓት ኒውዮርክ 2 ጊዜ ለመወሰኛው ምክር ቤት ተወካይነት ተመርጠዋል። ትራምፕም ብዛት ያላቸው ትልልቅ ህንፃዎች በኒውዮርክ ከተማ የገነቡ ሲሆን የሚኖሩትም በከተማዋ በስማቸው በሚጠራ የተንደላቀቀ ባለብዙ ፎቅ ህንፃ ውስጥ ነው።
አፍጋኒስታን ዋና ከተማ ካቡል ውስጥ የታሊባን ታጣቂዎች ዛሬ ጠዋት በቦምብና በጥምንጃ አድርሰው እስካሁን በተረጋገጠው 30 ሰዎች መገደላቸውና ከ327 የሚበልጡ ማቁሰላቸውን የአገሪቱ ባለስልጣናት ገለጡ። ታሊባኖቹ ኢላማ ያደረጉት በአገሪቱ የስለላ ድርጅት ስር ያለና መንግስት ባለስልጣናት ደህንነት ጥበቃ ኃይል መቀመጫ ህንጻ መሆኑን ባለስልጣናቱ አመልክተዋል። አጥፍቶ ጠፊው መኪና ላይ የጫነውን ቦምብ ህንጻው በራፍ ላይ እያፈነዳው መሆኑንና ብዙ 100 ኪሎግራም ፈንጂ መሆኑን የአገር ግዛት ሚኒስትር ቃል አቀባይ ገልጦ የጥበቃ ጉድለት እንደነበርም አምኗል። ከፍንዳታው በኋላ አጥቂዎቹና የመንግስቱ የጸጥታ ኃይሎች ለበርካታ ሰዓታት ተተዋክሰው አጥቂዎቹ በሙሉ መገደላቸውም ተዘግበዋል። የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ ጥቃቱን አጥብቀው ያወገዙ ሲሆን ድርጊቱ የጠላትን ሽንፈት በግልጽ የሚያሳይ ነው ያሉት ታሊባን ለዛሬው ጥቃት ኃላፊነት ወስዷል። አድማጮች ለዜናው የተያዘው ክፍለ ጊዜ በዚህ አበቃ።
የዓለም ዜናውን አደመጥን። ወደ መጽሔት ዝርዝር እናልፋለን። አስቀድመን ግን በሁለተኛው አጋማሽ ከሚቀርቡ ቅንብሮች አንዱን ለቅምሻ እናሰማችሁ።
ተፈጣሪ ሁለተኛ ሆኖ መገኘትን ሊያጠቃልል ይችላል። የአንድ ሀገር መሪም ሆኖ ራስን ማግኘት ይቻላል። የተረገምኩ ሰው ነኝ፣ መጥፎ ሰው ነኝ፣ ወይም ደግሞ ዓለም የሚጠፋው በእኔ ምክንያት ነው
ሊል ይችላል ነው ያሉት ዶክተር መስፍን አርአያ። የይከታተሉኛል ስጋት የምሽቱ ሐኪሙን ይጠይቁ የባለሙያ ማብራሪያ የሚጠየቅበት ርዕስ ነው። በሙሉ ቃለ ምልልሱ በሁለተኛው አጋማሽ ጠብቋቸው
አድማጮች። አሁን ወደ ቅዳሜ የመጽሔት ያም አብይ ርዕስ ይሆናል።
የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጋምቤላ ክልል በተፈጸመው ጥቃት ሕይወታቸውን ላጡ ንጹሐን ዜጎች ከነገ ጀምሮ የሁለት ቀናት ብሔራዊ የሐዘን ቀን አውጇል። ታፍነው የተወሰዱ ዜጎችን የማስመለሱና በአጥፊዎች ላይ የሚወሰደው የማያዳግም ያለው እርምጃ እንዲቀጥልም አሳስቧል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የህዝብ ተወካዮች ምክር ቤት ውሳኔ ያስተላለፈው ነገ ረቡዕ ሚያዝያ 12 እና ሐሙስ ሚያዝያ 13 ለሁለት ተከታታይ ቀናት ብሔራዊ የሐዘን ቀን እንዲሆኑ ነው። በዚህም መሰረት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የምክር ቤቱ መግለጫ አጠቁሟል። እንደ መግለጫው ሰንደቅ ዓላማ በሁሉም የሀገሪቱ ክፍሎች በኢትዮጵያ ኤምባሲዎችና ቆንስላዎች፣ በኢትዮጵያ ንግድ መርከቦችና ጀልባዎች፣ እንደዚሁም አውሮፕላኖች፣ ከደቡብ ሱዳን የመጡት የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ባኝዋክና ኑዌር ዞኖች የሚገኙት ወረዳዎች የፈጸሙት ጥቃት ከፍተኛ ቁጣና ውግዘት አስከትሏል። ታጣቂዎቹ በሙኩይ፣ ጆሮ፣ ሆግጃካውና ላሬ ወረዳዎች በሚገኙ 13 ቀበሌዎች በፈጸሙት ጥቃት ከ200 በላይ ንጹሃን ዜጎች መገደላቸው፣ 108 የሚሆኑት ደግሞ ታፍነው መወሰዳቸው ነው በመንግስት ይፋ የተደረገው። የህዝብ ተወካዮች ምክር ቤት የዛሬውን ስብሰባ የጀመረው ለተገደሉት ወገኖች የአንድ ደቂቃ የህሊና ጸሎት በማድረግ ነው። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃም እንዳሉትም ምክር ቤቱ በንጹሃን ዜጎች ላይ በደረሰው የሞት አደጋ ከፍተኛ ሀዘን ተሰምቶታል። የህዝብ ተወካዮች ምክር ቤት በዚሁ ስብሰባው መንግስት የታፈኑትን ዜጎች ለማስመለስ የሚያደርገውን ጥረት እንደዚሁም በአጥፊዎቹ ላይ የጀመረውን የማያዳግም እርምጃ አጠናክሮ እንዲቀጥል አሳስቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን አስመልክተው ለህዝብ ባስተላለፉት መልእክት የሀገራቸው ጦር ጠንካራ እርምጃ እንደሚወስድ አረጋግጠዋል። ገዳዮቹ የትም ቢሆኑ ከዚህ እርምጃ እንደማያመልጡም አብራርተዋል።
መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል።
ጦራቸው ገዳዮቹ ያሉበት ድረስ በመሄድ እርምጃ እየወሰደ መሆኑን የጠቀሱት ጠቅላይ ሚኒስትሩ ከዚያች ሀገር መንግስት ጋር በጋራ ለመንቀሳቀስ እየሞከሩ መሆኑንም አስረድተዋል። በሌላም በኩል የአፍሪካ ህብረት በጋምቤላ ጃካው አካባቢ የተፈጸመውን ጥቃት አውግዟል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ለተጎዱ ቤተሰቦች መጽናናትን ተመኝተዋል። የተወሰዱ ህጻናትና ሴቶችን ለማስመለስ ጥረት እንዲደረግም አሳስበዋል። ከኢትዮጵያ ጋር ረጅም ድንበር የምትጋራው ደቡብ ሱዳን ወጥ የሆነ የጦር ኃይል የላትም። የተወሰነው የአገሪቱ አካባቢ በፕሬዝዳንት ሳልቫኪር ማያርዲት፣ የተቀረው ደግሞ በተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች የተያዘ ነው። ከሁለቱም ወገኖች ውጭ ያሉ ኃይሎችም በዚያች ሀገር ይንቀሳቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በጋምቤላ ክልላዊ መንግስት በኑዌር ብሔረሰብ አባላት ላይ የተፈጸመውን ግድያ በሚመለከት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና ሰማያዊ ፓርቲ መግለጫ አውጥተዋል። በጋምቤላ ክልል ነዋሪ በሆኑ ሰላማዊ የኑዌር ብሔረሰብ አባላት ላይ በጎረቤት አገር ደቡብ ሱዳን ነዋሪ በሆኑ ታጣቂዎች የተፈጸመውን ዘግናኛል የሚሉትን ጭፍጨፋ በማሰማታችን መድረክና ሰማያዊ ፓርቲ እጅግ ልብ የሚሰብር ጥልቅ ሐዘን ተሰምቶናል ይላሉ። ከዛም ዜጎቻችን ለዚህ ያህል ትልቅ ጥቃት የተደረጉት ደግሞ ቀደም ሲልም ጥቃት ስለሚፈጸምባቸው እንደነበረ እየታወቀ የኢህአደግ መንግስት ራሳቸውን የሚከላከሉበትን ትጥቅ በማስፈታቱ የመከላከያ መሳሪያ እንዳይኖራቸው በመደረጉና ባዶ እጆቻቸውን በቀሩበት ሁኔታ ለደህንነታቸው ተገቢው ጥበቃ ስላልተደረገላቸው መሆኑን መድረክና ሰማያዊ ፓርቲ ይገነዘባሉ ይሉና ይቀጥላል መግለጫው።
ከዚህም ሌላ ቀደም ባሉት መንግስታት በየጠረፉ አካባቢዎች ይመደብ የነበረው ጠረፍ ጠባቂ ኃይል እንዳይኖር በመደረጉ የውጭ ሀገር ታጣቂዎች እንደፈለጉ ድንበር ጥሰው የሚገቡበትና ወገኖቻችን ላይ ጥቃት የሚያደርስበት ሁኔታ የተፈጠረ መሆኑን ለመረዳት ችለናል ያለው የሁለቱ ፓርቲዎች መግለጫ አያይዞም ስለዚህ አንደኛ በጥቃቱ ምክንያት የቤተሰብ አባሎቻቸውን ላጡ የኑዌር ብሔረሰብ አባላት ለሆኑ ወንድሞቻችንና እህቶቻችን እንደዚሁም ለመላው የኢትዮጵያ ሕዝብ የተሰማንን ጥልቅ ሐዘን እንገልጣለን።
ሁለተኛ በአጥቂዎቹ ታፍነው የተወሰዱት ሕፃናት በሰላም ወደየቤቶቻቸው እንዲመለሱ መንግስትና የዓለም ማህበረሰብ ከፍተኛ ትኩረት ሰጥተው ተገቢውን ጥረት ሁሉ እንዲያደርጉ አጥብቀን እንጠይቃለን።
ሶስተኛ ለወደፊቱ በጋምቤላም ሆነ በሌሎች ክልሎች በጠረፍ አካባቢዎች የሚገኙ ዜጎቻችን ላይ ተመሳሳይ ጥቃቶች እንዳይፈጸሙ ህዝቡ ራሱን መከላከል በሚያስችልበትና ተገቢውን የደህንነት ጥበቃ በሚያገኝበት ሁኔታ በአስቸኳይ በመንግስት በኩል እንዲመቻች አጥብቀን እንጠይቃለን ሲል የሰማያዊና የአንድነት ፓርቲ መግለጫ ደምድሟል።
ወደ መጽሔቱ ዝርዝር እናልፋለን። ፊሊፕ ሞሪስ ኢንተርናሽናል በድርቅ ለተጎዱ ወገኖች እርዳታ የሚውል ከ10 ሚሊዮን ብር በላይ የገንዘብ ድጋፍ ለኢትዮጵያ ቀይ መስቀል ማህበር አበረከተ። የማህበሩ መሪዎች ገንዘቡ ለታለመለት ተግባር እንደሚውል አረጋግጠዋል። የኢትዮጵያ ቀይ መስቀል ማህበር በድርቁ ከተጎዱት ኢትዮጵያውያን መካከል 10% ለሚሆኑት የዕለት እርዳታ ለማድረስ አቅዷል። መለስካቸው አማሃ ነው ዝርዝሩን ይላከልን።
የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት ዶክተር አህመድ ረጃ ትናንት ምሽት በአዲስ አበባ ሂልተን ሆቴል በተካሄደው የእርዳታ ርክክብ ስነ ስርዓት ላይ ረዥም መንገድ አቋርጠው ይህንን ሰብአዊ ድጋፍ ለመለገስ በስፍራው የተገኙትን አመስግነዋል። ፕሬዚዳንቱ በንግግራቸው ፊሊፕ ሞሪስ ኢንተርናሽናል ከጥልቅ ሰብአዊ ድጋፍ ስሜት ተነስቶ ለኢትዮጵያውያን የድርቅ ሰለባዎች የለገሰው ገንዘብ ለታሰበው ዓላማ እንደሚውልም አረጋግጠዋል።
On behalf of the Ethiopian Red Cross Society and the people affected by the current drought, I would like to thank Philip Morris International for its unwavering support to the drought victims.
በኢትዮጵያ ቀይ መስቀል ማህበርና በዚህ ድርቅ ጉዳት በደረሰባቸው ወገኖች ስም ፊሊፕ ሞሪስ ኢንተርናሽናል ለነዚህ የድርቅ ሰለባዎች ላደረገው የማያወላውል ድጋፍ ላመሰግን እፈልጋለሁ። ፊሊፕ ሞሪስ ኢንተርናሽናል ከ5 ዓመት በታች ለሆኑ ሕፃናት፣ ለሚያጠቡ እናቶችና ነፍሰ ጡር ሴቶች ተጨማሪ ምግብ መግዣ የሚሆን 500 ሺህ አሜሪካን ዶላር ለግሷል። ይህ የሰብአዊ ድጋፍ በድርቁ ለተጎዱ ኢትዮጵያውያን እንደሚውል ልናረጋግጥላችሁ እንፈልጋለን። ከ8400 ሰዎች በላይም በዚህ እንደሚጠቀሙ እናረጋግጥላችኋለን።
የማህበሩ ዋና ጸሐፊ ወይዘሮ ፍሬህይወት ወርቁ በበኩላቸው የኢትዮጵያ ቀይ መስቀል ማህበር ከ80 ዓመታት በፊት ሲመሰረት ጀምሮ የተቋቋመበትን ደንብ በማስታወስ በሀገሪቱ በሚፈጠሩ ሰው ሰራሽና የተፈጥሮ አደጋዎች የሚከሰቱ ጉዳቶችን ለማቃለል በሚደረገው ጥረት የመንግሥት ረዳት እንደሚሆን ገልጸዋል። በዚሁ መሰረትም አሁን በደረሰው ድርቅ ምክንያት የተፈጠረውን ጉዳት ለመቅረፍ የሚያስችል ስልት በመቀየስ በቀዳሚነት ሊረዱ የሚገባቸውን አካባቢዎችና ነዋሪዎች ማህበሩ መምረጡን አውስተዋል።
ይህ የድርቅ ሁኔታ በመላ ኢትዮጵያ የሚታይ ቢሆንም ክፉኛ የተጎዱ አካባቢዎች ግን አሉ። እስካሁን ድረስ በመላ አገሪቱ 191 እንዲህ ያሉ አካባቢዎች ተለይተው ታውቀዋል። እናም የኢትዮጵያ ቀይ መስቀል ማህበር በመላው አገሪቱ ቅርንጫፎችን የዘረጋ በመሆኑ ለእነዚህ ጉዳቶች ቅርበት ስላለን ምቹ ስፍራ ይዘናል። ይሁንና ያለን ሀብት ግን በእጅጉ የተወሰነ ነው። ስለሆነም ምን ያህል መስራት እንደምንችልና የት ብንሰራ ውጤታማ እንደምንሆን ለይተን ማወቅ ይኖርብናል።
ወይዘሮ ፍሬህይወት ማህበሩ ባቀደው መሰረት ለማከናወን የሚያስችለውን ሀብት ለማሰባሰብ የተለያዩ ዘዴዎችን እየተጠቀመ እንደሚገኝም አውስተዋል። የህብረተሰቡ የተለያዩ ክፍሎችም ባላቸው አቅም ለማገዝ እየተንቀሳቀሱ እንደሆኑ ጠቁመው የታለመውን ግብ ለመምታት ግን ብዙ መስራት እንደሚጠበቅ አመልክተዋል።
የተለያዩ የማህበረሰቡ አባላት ወደ ቢሮአችን እየመጡ የሚለግሱ አሉ። የፈለግነውና ያሰብነውን ያህል ባይሆንም በአጭር የስልክ መልእክት አማካኝነት እየሰራን ነው። ይሄው አሁን ደግሞ አዲስ አጋሮቻችን ወደ 10 ሚሊዮን ብር የሚሆን ገንዘብ አስተዋጽኦ አድርገውልናል። እኛም እያቀድን ነው። ግዢውን ለመፈጸምና የሚከናወኑ ተግባራት ሁሉ ቅደም ተከተላቸውን ይዘዋል። ያቀድነው ከአምስት ዓመት በታች የሆኑትን ሕፃናት የሚያጠቡ እናቶችንና ነፍሰ ጡር ሴቶችን ለመርዳት ነው። ይህ እንግዲህ በሂደት ላይ ያለ ስራ ነው። እንደሚታየው በተሰራውና ሊሰራ በታቀደው መካከል ትልቅ ገደል አለ።
ፊሊፕ ሞሪስ ኢንተርናሽናል የሰጠውን ድጋፍ ለኢትዮጵያ ቀይ መስቀል ማህበር ያበረከቱት የድርጅቱ የምስራቅ አውሮፓ፣ የመካከለኛው ምስራቅና የአፍሪካ ኮርፖሬት ጉዳዮች ምክትል ፕሬዚዳንት ሚስተር ሊቪዮ ቫንጌቲ ናቸው። ቫንጌቲ ድርጅታቸው ሁልጊዜም ቢሆን ከኢትዮጵያ ሕዝብ ጎን እንደሚቆም ቃል ገብተዋል። በተፈጠረው ድርቅ ምክንያት የዕለት እርዳታ የሚሹ ኢትዮጵያውያን ቁጥር በአሁኑ ጊዜ 10.2 ሚሊዮን እንደሆነ ተደጋግሞ ይነገራል። ከእነዚህ መካከል ከ1.7 ሚሊዮን በላይ የሚሆኑት በተመጣጠነ ምግብ እጦት የተጎዱ ከአምስት ዓመት በታች ያሉ ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ተጨማሪ ምግብ የሚፈልጉ መሆናቸው ታውቋል። የኢትዮጵያ ቀይ መስቀል ማኅበር ከእነዚህ የድርቁ ሰለባዎች መካከል 10% የሚሆኑትን ሊታደግ አቅዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የመጽሔቱ ክፍለ ጊዜ ይቀጥላል። በርካታ የእስያ የአፍሪካና የአሜሪካ ክፍሎች ኤልኒኞ በተባለው የአየር ለውጥ ምክንያት ከፍተኛ ሙቀት ገጥሟቸዋል። በየሶስትና ስድስት ዓመታት በፓስፊክ ውቅያኖስ ጠለል ላይ የሚከሰተው የውሃ ሙቀት ጽንፍ የአየር ሁኔታን ያስከትላል። የአየር ለውጥ በሚያስከትለው ድርቅ ክፉኛ የሚጎዱትም ከሳህራ በመለስ ያሉት የአፍሪካ አገሮች እንደሆኑ የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ባጠናቀረችው ዝርዝር ሪፖርት ጠቅሳለች። አዳነች ፍስሐ ታሰማናለች።
ሶማሊላንድ ድሃ ከሚባሉት የአፍሪካ ክፍሎች አንዷ ናት። በገጠር አካባቢ የሚኖሩት ሰዎች ኑሯቸውን ለማሻሻል ደፋ ቀና ይላሉ። ድርቅ ሲታከልበት ግን ከባድ ይሆንባቸዋል። መሐመድ ዑመር የተባሉ አርሶ አደር ስለ ኑሯቸው ይገልጻሉ።
እድሜ 80 ነው። በ80 ዓመታት ሕይወቴ እንዲህ አይነት ድርቅ አይቼ አላውቅም። ብዙ እንስሳትን ገድሎ ከፍተኛ ረሃብ አስከትሏል። አደጋ ላይ ወድቀናል።
በጎረቤት ፑንትላንድና በኢትዮጵያ ክፍሎችም ተመሳሳይ የድርቅ ሁኔታ ተከስቷል። የተባበሩት መንግስታት ድርጅት በሶማሊያ ክፍሎች በድርቅ በተመቱ አካባቢዎች የሚኖሩ 1.7 ሚሊዮን የሚሆኑ ሰዎችን ለማትረፍ በአስቸኳይ ረድኤት እንዲቀርብ ጥሪ አድርጓል። ፒተር ደ ክለርክ የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ ናቸው።
ማህበረሰቦች ለህልውናቸው የሚያስፈልገውን ነገር እያጡ ነው። የሰዎች በረሃብ መሞትንና ስደትን ማቆም አለብን። ሰዎች ምግብና ውሃ እንዲሁም ገቢ ፍለጋ ከመሰደድ በስተቀር ሌላ አማራጭ እያጡ ነው።
በኢትዮጵያም እንደዚሁ አንዳንድ ገበሬዎች ከረሃብ ለመትረፍ ድንበር ተሻግረዋል። ሐዋራያፕ የተባሉ ሴት ስለ ድርቁ ሁኔታ ያብራራሉ። ኢትዮጵያ ውስጥ ድርቅ ከገባ ሶስተኛ ዓመቱ ነው። ድንበሩን ሻገር ብሎ የግጦሽ ቦታ እንዳለ ተነግሮን ነበር። እዚህ ስንደርስ ግን ያገኘነው ነገር የለም ነው ያሉት ራያብ። በህዝብ ብዛት ከአፍሪቃ ሁለተኛውን ቦታ የምትይዘው ኢትዮጵያ በብዙ አስርተ ዓመታት ውስጥ ያልታየ አይነት ከባድ ድርቅ ገጥሟታል። የሀገሪቱ መንግሥት 10 ሚሊዮን የሚሆኑ በድርቅ የተጎዱ ሰዎችን ለመርዳት ዓለም አቀፍ ረድኤት እየጠየቀ ነው። ባለፈው ዓመት ከደረሰባት የጎርፍ መጥለቅለቅ አደጋ ገና ያላገገመችው ማላዊም ከባድ የምግብ እጥረት ገጥሟታል። ማላዊቱ አፋቺ ያብራራሉ። ከጎርፍ መጥለቅለቁ አደጋ በፊት ልጄ ደህና ነበር። እህላችንን ካጣን በኋላ ግን ልጄ ታሞ በምግብ እጥረት ተጎዳ። ወደ ሆስፒታሉ የመጣሁትም ሕክምናና ምግብ ፍለጋ ነው ይላሉ ሊሳ ፋቺ። የማላዊ ፕሬዚደንት የብሔራዊ ቀውስ አዋጅ አውጀዋል። ሆኖም በአጠቃላይ በከፊል የአፍሪቃ ሀገሮች የተከሰተው የምግብ ቀውስ እየተባባሰ ሊሄድ እንደሚችል ጆሃን ሄፊንግ ጠቁመዋል።
ገና ዋናው ቀውስ ይመጣል። ስለሆነም ሁኔታዎች ከመሻሻላቸው በፊት የባሰውን ሁኔታ የምናይ ይመስለኛል።
በድርቅ በተጎዱት አካባቢዎች ያሉት ሰዎች ሕይወታቸውን ለማትረፍ የሚተማመኑት በረድኤት ላይ በመሆኑ እርዳታ በፍጥነት እንዲደርስ ጥሪ እየተደረገ መሆኑን ባለሙያዎች አስገንዝበዋል።
አድማጮች፣ ፕሮግራማችን ይቀጥላል። የመጽሔቱን ርዕስ ማለቁን የሚገልጠው ሙዚቃ አልተሰማም። ብርሃን፣
ሌላ ሙዚቃ እናሰማለን።
ሌላ ሙዚቃ እየፈለገች ነው። እናመሰግናለን። አድማጮች፣ ወደ ሁለተኛው አጋማሽ ከመሸጋገራችን በፊት አንድ የሙዚቃ ረፍት እናድርግ። አሉላ
አዲሱ፣ ልክ ነው። እዚህ ግድም የሙዚቃ ፋታ እናደርጋለን። ታዲያ በቅርቡ ከዚህ ዓለም በሞት የተለየው አስታውቀዋል አዲሱ
ሄለፎ ቅዳሜ
የባህል ዘፋኙ የመሲንቆ ጌታ ይሉታል ጌታ መሳይ አበበ በጣም የሚታወቅ ዜማውን ነው የመረጥ ነው። ታዲያ የመታሰቢያ ዝግጅቱን ቀደም ብለን እንደጠቀሙ ነው በራዲዮ መጽሔት እናቀርባለን። አሁን ዜማውን እንስማ። ወደሚቀጥለው የቱ ጋር ነበር? አይ ድምፅ ያልከው አሁን ጋር አይደለም። የጌታ መሳይ ግሩም ድምፅ የሚሰማበት አለ።
አንተ ብቻ አይደለህ ብርሃን፣ ራሷ ሌላ የመጽሔት ርዕስ ሲያልቅ የምታጫውተው ሙዚቃ እስከ መርሳት ለምን የጌታ መሳይን ስታዘጋጅ
ገርም ነው።
አድማጮች፣ ቀጣይ ዝግጅታችን በየማክሰኞ በዚህ ሰዓት የሚቀርበው ሐኪሞን ይጠይቁ ቅድም በቅንጫቢ ያሰምተናል። ይከተሉኛል። ይሄ መቼም በጣም ከፍተኛ ርዕስ ነው። በነገር ላይ በዚህ ጉዳይ ላይ መጽሐፍ የጻፈ ድምፁን ባለፈው ፕሮግራም ላይ የተላለፈው የለንደኑ
አስተያየት ሰጠ አንድ የጤና ባለሙያ ራሴ ችግሩ አለብኝ ያለ
መጽሐፉንም ልኮልናል። እሱንም ተመልክተን አንድ ቀን ከእሱ ጋር እንዋያለን እና በዛ ዙሪያ ነው ዛሬ ፕሮግራምህ ለማለት ነው።
ልክ ነው አዲሱ። ቀደም ሲል ባለፈው ሳምንት ጀምረናል። ይሄ የይከታተሉኛል ስጋት አለፍ ሲልም ሌሎች ብዙ ገጾች ያሉት ያልተጨበጠ መሰረት የሌለው የተጋነነ ፍራቻ በሰዎች ላይ ሲያድርና ከጤናማው ስጋት
ሲያፈነግጥ በአእምሮ ህመምነት የሚፈረጀው ሲከሰት የሚፈጠር ሁኔታ ነው። በሕክምና ቋንቋ ዴሉዥን ይባላል። ይህን ስጋት በየአይነት ደረጃዎቹ ከጤናማው ጋር እንዴት እንደሚለይ እንግዳችን ዶክተር መስፍን አርአያ የአማካሪ የአእምሮ ሕክምና ባለሙያ ናቸው። በቀደመው ፕሮግራማችን አስረድተው ነበር። ዛሬ ምንነቱንና በርካታ ዘርፎች አሉት ዋና ዋናዎቹን ያስረዱናል።
መልካም
አመሰግናለሁ አሉላ። ተጨባጭነት የሌለው የምንልበት ጊዜ ምናልባት ባለፈው ጊዜ አስረድቻለሁ፣ የተስፈረጋለሁ። በችግር ውስጥ ላሉ ሰዎች ግን ተጨባጭነት እንዳለው የሚወስዱት ነገር ነው። ለቅርብ ሰዎቻቸው ግን ያን ትክክለኛ መሆኑን የሚያስረዱበት መንገድ ምንም የለም። ለምሳሌ አንድ ሰው ይከታተልኛል፣ ቤቴ ውስጥ የተለያዩ መሳሪያዎች ተገጥሟል ብሎ በእርግጠኝነት ቢያምን፣ በቤተሰብ ውስጥ ያለ የቤተሰብ አባላት ግን ምን የተገጠሙ መሳሪያዎችንም ሆነ የሚከታተሉ ሰዎች ወይም ደግሞ ድርጅት መስሪያ ቤት አለመኖሩን የሚያረጋግጡበት መንገድ ስላላቸው በእነሱ በኩል ተቀባይነት አይኖረውም። በዚያ ሰው ግን በጣም ተቀባይነት ይኖረዋል እና የስሜቶች ወይም ደግሞ አመለካከቶች ተዛብተው የሚቀርቡባቸው አይነቶች በጣም በርከት ያሉ ናቸው። ብዙ ጊዜ ሰዎች ስሜታቸው ለከፍተኛ ሁኔታ በሚዛባበት ጊዜ ለምሳሌ የትልቅነት ስሜት ወይም የትንሽነት ስሜት ሊሰማቸው ይችላል። በፈረንጅኛው ደሉዥን ሰብ ግራንዴር የሚሉት ነው፣ ወይም ያላግባብ ትልቅ የመሆን ስሜት እንደማለት።
ከሆኑት በላይ ራስን ትልቅ አድርጎ የማሰብ
በጣም ከመጠን በላይ
እንደ ፈጣሪ ማድረግ ድረስ የሚሄድ ነው።
በትክክል ይሄዳል፣ እንደ ፈጣሪ የማድረግ ድረስ ይሄዳል። ከፈጣሪ ሁለተኛ ሆኖ መገኘትን ሊያጠቃልል ይችላል። የአንድ ሀገር መሪም ሆኖ ራስን ማግኘት ይቻላል፣ ወይም የአንድ ሀገር አንድ አካባቢ አስተዳዳሪ ሆኖ ማግኘት ይቻላል። እና ምን አይነት ስሜቶች ደግሞ በዚህ ችግር ውስጥ ለሚያልፍ ሰው ሊያረጋግጡ የሚችሉ ክስተቶች ሊታዩ ይችላሉ። ለምሳሌ ያ ሰው ድምፅ ሊሰማ ይችላል። ያ ድምፅ ሰውየው እንደተመረጠ አድርጎ ሊነግረው ይችላል። ያ ከፈጣሪ ሊሆን ይችላል፣ ከአማልክት ሊሆን ይችላል፣ ከተለያዩ መናፍስት ሊሆን ይችላል። እና ይህንን የመቀበሉ ነገር የበለጠ ሊረጋገጥለት መሪ ነኝ ብሎ ሊያስብ ይችላል። ስለዚህ በዚህ ጊዜ መሪ ነኝ ብሎ በሚያስብበት ጊዜ የመሪነቱን ስራ ደግሞ ለማከናወን በሚሞክርበት ጊዜ ከገሃዱ ዓለም ጋር መጋጨት ይመጣል። ስለዚህ አንድ ሰው የአንድ ሀገር መሪ ነኝ ያለ ሰው መሪ አለመሆኑን በሚያውቁት በሚያረጋግጥለት ሰዎች መካከል መገኘቱ የበለጠ መወጣጠርን በዛ ሰው ላይ ይጨምራል። ይህ እንግዲህ አንዱ ነው። ራስን በጣም ከመጠን በላይ ከፍ አድርጎ የማየቱ ነገር ከዚህ ከደሉዥን ምልክቶች ወይም አይነቶች አንዱ ነው። በዛ ተቃራኒ ሊሆን ይችላል። የዛ ተቃራኒ ሆን ማለት ደግሞ እኔ የማረባ ሰው ነኝ፣ ኃጢአት የተፈጠርኩ ሰው ነኝ፣ ወይም ኃጢአተኛ ነኝ፣ የተረገምኩ ነኝ ብሎ ደግሞ በዛ ጽንፍ ደግሞ የማመንም ጉዳይ ሊከሰት ይችላል። በተለይ እንዲህ አይነቱ ነገር ተስፋ በቆረጡ ወይም ደግሞ ከፍተኛ ድብርት ውስጥ ገብተው ከእውነታው በራቁ ሰዎች በእንግሊዝኛ አነጋገር ስር የሰደደ ዲፕሬሽን ኖሯቸው ከዛ ጋር ሳይኮሲስ የሚባል በሽታም የተጣመረባቸው ሰዎች ላይ ሊታይ ይችላል። የተረገምኩ ሰው ነኝ፣ መጥፎ ሰው ነኝ፣ ወይም ደግሞ ዓለም የሚጠፋው በእኔ ምክንያት ነው፣ ነገ ጠዋት በጥቂት ጊዜ ውስጥ በእኔ ምክንያት አካባቢ ላይ ችግር ሊደርስ ይችላል፣ የመሬት መንቀጥቀጥ የመሳሰሉት ነገሮች በእኔ ጥፋትና በእኔ ኃጢአተኝነት ምክንያት ሊከሰት ይችላል ወደሚለው ጽንፍ ደግሞ የሚወስድ የደሉዥን አይነት አለ።
ራስን ጥፋተኛ የማድረጉ ዝንባሌ ምናልባትም ራስ ላይ ጉዳት እስከ ማድረስ ድረስ ሊወስዳቸው ይችላል፣ በሕክምና ካልተረዱ ወይም ካልታከሙ ማለት ነው።
በትክክል ምክንያቱም ዓለም በእኔ ምክንያት የምጠፋ ከሆነ እኔ ቀደም ልጥፋ ወደሚለው ሊወስድ ይችላል። ያኛው ደግሞ ቀደም ብዬ የገለጽኩት ደግሞ ወደ ሌላ ጽንፍም ሊወስድ ይችላል። አንድ ሰው ራሱን የመጨረሻው ማርሻል ነኝ ብሎ ካሰበ ወይም ንጉሠ ነገሥት ነኝ ብሎ ካሰበ እንደ ንጉሠ ነገሥትነቱ የሚያስፈልገውን ነገር የማያገኝ ከሆነ ራሱን በከፍተኛ ሁኔታ ሊጎዳ ይችላል። ለምሳሌ አንድ 25 ዓመት ገደማ በፊት የማስታወሰው አንድ ህመምተኛ አለ እና ራሱን የሀገር መሪ ነኝ ብሎ ያስብ ነበርና ለሕክምና ወደ አንድ ቦታ በተላከበት ጊዜ ኦፕራሲዮን ያስፈልጋል ሲባል እና ጠብቅ ሲባል እንዴት መሪ ሆኜ እጠብቃለሁ ብሎ መስኮት ዘሎ የወደቀ ህመምተኛን ታሪክ አስታውሳለሁ። ምክንያቱም ኦፕራሲዮን ሊደረግ ነው ወደ ህመምተኛ ነው ግን እኔ ንጉሰ ነገስት ስለሆን ቅድሚያ የሚሰጠው ለእኔ መሆን አለበት ብሎ ስላመነ ነው ወቅቱ። እና እንዲህ አይነትም ጽንፍ ሊኖር ይችላል። በሌላ መልኩ ደግሞ ሰዎች በሄድኩበት በሙሉ ይከታተሉኛል፣ ሊያጠቁኝ ነው ሊያጠቁኝ ነው የሚለው ደግሞ ከፍተኛ የሆነ የስሜት መዛባት ደግሞ አንደኛው በተለያየ መንገድ ሊወሰድ ይችላል። በነገራችን ላይ እነኚህ ስሜቶች የባህል ተጽዕኖ ሊያድርባቸው ይችላል፣ የቴክኖሎጂ ተጽዕኖ ሊያድርባቸው ይችላል፣ የአካባቢ ተጽዕኖ ሊያድርባቸው ይችላል፣ የስልጣኔን ተጽዕኖ ሊያድርባቸው ይችላል። ስለዚህ አንድ በገጠር የሚኖር ሰው እና በዘመናዊ አካባቢ በእናንተ ሀገር በሲሊኮን ቫሊ ውስጥ የሚኖር አንድ ሳይንቲስትም ተመሳሳይ ችግር ሊደርስባቸው ይችላል። ልዩነቱ ምንድነው? አገላለጹ ነው። በእኛ ገጠር ውስጥ የሚኖረው ሰው የተባለው እንደ ልጅን የሚገልጽበት መንገድ ይለያል። እናንተ ሀገር ሲሊኮን ቫሊ ወይም ሌላ ቦታ ከፍተኛ የሆነ የዘመናዊ ቴክኖሎጂ በሰፋበት አካባቢ በዚህ ችግር ውስጥ ያለ ሰው ደግሞ የሚገልጽበት ይለያል። ስለዚህ መሳሪያዎች ወይም የሚከታተሉባቸው መሳሪያዎች ሊለያዩ ይችላል።
ከራሳቸው ሁኔታ ከአካባቢያቸው ሁኔታ ጋር የሚሄዱ ተዛምዶዎችን ያነሳሉ ለችግራቸው ማሳያ።
ልክ ነው። ስለዚህ መከታተያ መሳሪያዎች አይነቶቹም እና ወቅቶቹም ሊለያዩ ይችላሉ። ስለዚህ ለምሳሌ በቀድሞ ጊዜ በምስራቁ ዓለም ጋራ በተያያዘ ሁኔታ የሚሰሩ ወይም ደግሞ ለዛ ተጋላጭ የሆኑ ሰዎች ለምሳሌ በወቅቱ ኬጂቢ ይከታተለኛል ሊሉ ይችላሉ። ወይም ደግሞ በአሁኑ ጊዜ የአሜሪካው ስለላ ድርጅት ሊከታተለኝ ይችላል ሊሉ ይችላሉ። እና እንዲህ አይነቶች ነገሮች እንደዚህ አካባቢ ሊከሰቱ ይችላሉ። እና ይሄ ይከታተለኛል፣ ይጠብቁኛል እና እኔንም ሆነ ቤተሰብም እንደዚህ ሊያደርጉ ይችላሉ፣ ለማድረግም እየሞከሩ ነው የሚለው አይነት በልጅንም አለ። ይሄ በከፍተኛ ሁኔታ በአስጨናቂ ሁኔታ የክትትል እሳሌ መዛባት ልንለው እንችላለን። ይሄ ፐርሲኪተሪ ደልዥን ነው የምንለው ነው። ብዙ ጊዜ ሰዎችን የሚያሰቃየው የደልዥን አይነት ይሄ ነው። ይከታተሉናል በዚህ ምክንያት እና በየሄድንበት በዚህ ያደረጉናል፣ በመሳሪያ ሊከታተሉን ይችላሉ። በነገራችን ላይ ቅድም ባህል እዚህ የራሱ ተጽዕኖ ይኖረዋል ብያለሁ። ይሄ በአስማትም በደንቃራውም በተለያዩ ባህላዊ ዘዴዎችም ይከታተሉናል ብለው ሰዎች እንደየ አእምሮ እድገታቸው አቅምና እንደየ ባህሉ ተጽዕኖ እንደየ ሳይንሱም ሆነ ቴክኖሎጂ የደረሰበት ወይም ስልጣኔ የደረሰበት ተጽዕኖ በተለያየ መልኩ እንዲህ አይነት ደልዥን ሊከሰት ይችላል። እንግዲህ ይሄ አንደኛውና ብዙ ጊዜ የሚያጋጥመን ነው።
ሰዎች ሐሳቤን በአእምሮ ያለውን ሐሳብ ያነቡብኛል፣ የማስበውን ሁሉ ያውቁብኛል የሚለውንና በሕይወት መኖራቸውን የማያምኑ እኔ አልፍ ያለው ዛሬ በሕይወት የለውም የሚለውን የመሰለ ብዙም ያልተለመደ የአስተሳሰብ መዛባት ጨምሮ ሌሎች ዝርዝሮችን የሚመለከተው ክፍል በሚቀጥለው ሳምንት ይቀርባል። ዶክተር መስፍን አርአያን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ ቀደም ብለን ወደ አስተዋወቅ ነው የመጽሔቱ ዘገባ ነው የምንመለሰው። ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለው ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግስት ተጨባጭ እርምጃ እንዲወስድ የጠየቁ የህግ መወሰኛ ምክር ቤት ተገኝተው ማብራሪያ የሰጡ የዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በቀደም ብዬ እንደጠቆምኩት በአሜሪካ ኮንግሬስ ወይም የህግ መወሰኛ ምክር ቤት ተገኝተው ማብራሪያ ሰጥተዋል። ሰለሞን አባተ በስፍራው ተገኝቶ ተከታትሎታል።
በህግ መምሪያው ወይም በዩናይትድ ስቴትስ ኮንግረስ ሬበርን ህንፃ ውስጥ በተካሄደው ስነ ስርዓት ላይ የተገኙትና ማብራሪያ የሰጡት የአምነስቲ ኢንተርናሽናል ዩኤስኤ የአሜሪካው ቢሮ ማለት ነው ዋና ዳይሬክተር አዶቴ አክዌይ እስካሁን ባሉ ግጭቶች ኦሮሚያ ውስጥ በተቃውሞ እንቅስቃሴ ከአራት መቶ ሰው በላይ ተገድሏል፣ በሺዎች የሚቆጠሩ ታስረዋል፣ ቤቶችና የንግድ ስራዎች ወድመዋል ብለዋል። ባለፈው ዓመትም በ2006 ዓመተ ምህረት ማለት ነው ተመሳሳይ እንቅስቃሴዎች ተደርገው በደረሰው ጉዳት ላይ ምርመራ አለመካሄዱን አኩዌ አመልክተዋል። ከአሁኑ የኦሮሚያ ተቃውሞ በፊት በኮንሶና በአማራ ክልል የኃይል እርምጃዎች መወሰዳቸውን ተናግረዋል። ከአራት ዓመታት በፊትም በሙስሊም ማኅበረሰብ አባላት ላይ ተመሳሳይ አድራጎት መፈጸሙን አክዌይ አስታውሰዋል።
These are just some of the lists of crackdowns that we are aware of because since the country is not open
እነዚህ ለጊዜው የምናውቃቸው የኃይል እርምጃ የተወሰደባቸው አጋጣሚዎች ናቸው። ሀገሪቱ ዝግ በመሆኗ ምክንያት ከዚህ በለጠ ብዙ እርምጃ ሊኖር እንደሚችልም እንገምታለን። በዚህ አሁን ባለንበት ጊዜም ቢሆን በኃይል የማፈናቀል መኖሩን እንገነዘባለን።
ኢትዮጵያ ውስጥ እየተካሄደ ያለው አፈና አሉ የአሜሪካው አምነስቲ ኢንተርናሽናል ዋና ዳይሬክተር አኩዌይ ሐሳብን የመግለጽ ነጻነትን ማጥፋትንም እንደሚያካትት ጋዜጠኞች የተቃዋሚ ፓርቲዎች መሪዎች ኢላማ መደረጋቸውንም አመልክተዋል። የኢትዮጵያ መንግስት ለውጥን የሚጠይቁ መንግስቱን የሚወቅሱ ሰላማዊ ተቃዋሚዎችን በሽብር ፈጣሪነት እንደሚከስም አመልክተዋል። በአሁኑ ጊዜ በሽብር ፈጠራ ተከሰው እስር ቤት ውስጥ የሚገኙ ጋዜጠኞችና የተቃዋሚዎች መሪዎችን በስም እየጠሩ ተናግረዋል አኩዌይ። የመገናኛ ብዙሃንና የመረጃ ነጻነት አዋጅና የተከተሉ የኢንተርኔት ነጻነት የሚገድቡና ሌሎችም ህግጋትና መመሪያዎችን ዘርዝረዋል።
Many of you are already familiar with the anti-terrorism proclamation of 2009, the charities and societies proclamation of 2009.
ምናልባት በ2002 ዓመተ ምህረት ስለወጡት ጸረ ሽብር አዋጅና የሲቪክ ማህበራት አዋጅ ታስታውሱ ይሆናል። እነዚህ ሁለቱም አዋጆች ህብረተሰቡን ለመጫንና ተቃውሞን ለማፈን ተግባር ውለዋል።
የስቃይ አያያዞች እንደሚፈጸሙም ተጠርጣሪዎችን በግድ ለማሳመን ጥረት እንደሚደረግም ተናግረዋል የአምነስቲው ዳይሬክተር። ማብራሪያ ከሰጡት መካከል አንዷ የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር አኑራድ ሃሚታል ኢትዮጵያ ውስጥ እስካሁን መሬታቸውን በኢንቨስትመንት ስም የተነጠቁ ያሏቸው ከ1.5 ሚሊዮን በላይ ዜጎች ከነባር ይዞታዎቻቸው ላይ ተፈናቅለዋል ብለዋል። በኢትዮጵያ አቆጣጠር በ2000 እና በ2001 ዓመተ ምህረት የኢትዮጵያ መንግስት በሚሊዮኖች ሄክታሮች የሚገመት ስፋት ያለው ማለት ለውጪ ኢንቨስተሮች መስጠቱን ተናግረዋል። ሰፊ ንግግር ያደረጉት አኑራን ሃሚታል ሲናገሩ ዛሬ እንኳን የኢትዮጵያን ኤምባሲ ዌብሳይት ብትመለከቱ ከ11 ሚሊዮን ሄክታር በላይ መሬት ለኢንቨስትመንት ክፍት መሆኑን እንደሚናገር ታገኛላችሁ ብለዋል። የኢሃደግ የፖለቲካ አገዛዝ አሉ ሚታል የሰብአዊ መብቶች ረገጣዎችን ያለ ጥርጥር ማስከተሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና የዓለም አቀፍ የተራድኦ ድርጅቱ ሰነዶች ይናገራሉ ብለዋል። የአዘጋጆቹን በዩናይትድ ስቴትስ የኦሮሞ ማህበረሰብ ዝርዝር ማብራሪያ የተናገረው የኦፕራይድ.com ኤዲተር መሐመድ አዴሞ ኦሮሚያ ውስጥ ተፈጽመዋል የተባሉትን ጥቃቶችና ጉዳቶች በዝርዝር ተናግሯል። የተወካዮች ምክር ቤቱ አባል እንደራሴ ኬት ኤሊሰን ኢትዮጵያ የዩናይትድ ስቴትስ ቁልፍ አጋር መሆኗን አመልክተው በኦሮሚያ እየተፈጠረ ያለው ሁኔታ ግን እንደሚያሳስባቸው ተናግረዋል።
Again, I stand in solidarity with members of the community at this very important time.
እንደገና በዚህ ጊዜ ከዚህ ማህበረሰብ ጋር በድጋፍ እንደምቆም ልገልጥ ወዳለሁ። መራጮቼ የሆኑና መሰረታቸው ኢትዮጵያ የሆነውን የኦሮሞ ማህበረሰብ በመደገፍና የውይይቱም ተካፋይ በመሆኔ በጣም ደስ ይለኛል።
This briefing is to discuss the human rights crisis in Ethiopia, and there is a crisis.
ይህ በኢትዮጵያ ስላለው የሰብአዊ መብት ጥሰት ቀውስ እንዳወሳ አድርጎኛል። አዎ በኢትዮጵያ የሰብአዊ መብት ጥሰት ቀውስ አለ።
ኤሊሰን አክለውም በኢትዮጵያና በዩናይትድ ስቴትስ መካከለ ያለውን ግንኙነት አስፈላጊነት አመልክተዋል።
And so Ethiopia has been an important geopolitical ally of the United States.
ኢትዮጵያ ለዩናይትድ ስቴትስ ጠቃሚ የጂኦፖለቲካ ሸሪክ ሆና ቆይታለች። ይህ የማይካድ እውነት ነው። ሆኖም የኢትዮጵያ መንግስት በተለይም በአሁኑ ወቅት ተማሪዎች፣ ጋዜጠኞች፣ የኢንተርኔት ብሎገሮችን፣ የተቃዋሚ ፓርቲ አባላት አሸባሪ ሳይሆኑ በአሸባሪነት እየወነጀለ የሚያስራቸው በአገሪቱ ውስጥ ወደ ከፍተኛ አለመረጋጋት እንደሚያመራ የሚጠበቅ ነው።
Simply because Ethiopia has been an ally does not mean we have to remain silent in the face of human rights.
እና ኢትዮጵያ ወዳጅ ሀገር ስለሆነች ብቻ የሰብአዊ መብቶችን እየረገጠች ዝም ብለን ማየት አለብን ማለት አይደለም።
እንደራሴ ኤሊሰን በምስራቅ አፍሪካ አካባቢ የተከሰተውን ድርቅ ከፖለቲካው ሁኔታ ጋር እያገናዘቡ ተናግረዋል።
This crackdown comes as Ethiopians are facing one of the worst food crises in its history, and I know that the Horn has experienced tremendous drought. And when you couple
ይህ አፈና የተከሰተው አገሪቱ በታሪኳ አይታው የማታውቀው የምግብ እጥረት በደረሰበት ወቅት ነው። አጠቃላይ የአፍሪካ ቀንድ በከፍተኛ ድርቅ እንደተመታም አውቃለሁ። ድርቅ ላይ የፖለቲካ ጭቆና ሲጨመርበት ቸነፈር ያስከትላል። እኛም አሁን እንደ ፖለቲካ ባላንጣ ነው የምንታየው። በአሁኑ ዘመን የፖለቲካ ጭቆና ቸል ብለን ማለፍ አይገባም። ነጻነት ሊኖር ይገባል።
ኢትዮጵያ ውስጥ ያለውን ሁኔታ በተለይም የኦሮሚያን ሁኔታ አስመልክቶ ሁሉም ሰው ድምፁን እንዲያሰማ እንደራሴ ኤሊሰን አሳስበዋል።
My office is doing everything we can to be as vocal as possible about the human rights crisis in Ethiopia.
የኔ መስሪያ ቤት በኢትዮጵያ ስላለው የሰብአዊ መብቶች ጥሰት ይፋ ለማድረግ የቻለውን ሁሉ ያደርጋል። በግልጽ ለመናገር የቻልነውም ኦሮሞ መራጮቻችን በትውልድ አገራቸው የሚካሄደውን በግልጽ ስለነገሩን ነው።
ቀደም ሲል ተናግረው የነበሩት የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር አኑራዳ ሚታል የኢትዮጵያ መንግስት እያደረገ ያለውን አይነት አድራጎት ያደርግ ዘንድ አንድ ጓደኛ ለጓደኛው አይመክረውም ብለው ነበረ ንግግራቸውን ሲጨርሱ። አድማጮች፣ ይህ በዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት የዛሬው ለአሜሪካ ፖለቲካ ድምጻቸውን የማሰማት ስነ ስርዓት አሁንም እንደቀጠለ ሲሆን ከተወካዮች ምክር ቤቱ እስከ ዋይት ሃውስ ቤተ መንግስት የሚዘልቅ ሰላማዊ ሰልፍ በፔንሲልቬኒያ ጎዳና ላይ ወደ 3-4 ኪሎ ሜትር የሚሆን ርቀት ያለው መንገድ ነው ሰላማዊ ሰልፍ እየተደረገ ነው ያለው። በሰልፉ መካከል ባልደረባዬ ሶራ ሀለኬ ይገኛል። መስመር ላይ ይዤዋለሁኝ። ሶራን፣ ሶራ ትሰማኛለህ?
እሰማሃለሁ ሰለሞን፣
እንደምን ዋልክ? ደህና ነህ? ከተወካዮች ምክር ቤት ከተለያየን በኋላ ምንድን ነው እየተከናወነ ያለው በአሁኑ ሰዓት?
እንግዲህ እየተከናወነ ያለው አሁን ሰልፈኞቹ ካፒቶል ወደ ፔንስልቬኒያ መንገድን ወይንም ደግሞ ፔንስልቬኒያ ጎዳናን ይዞ ወደ ዋይት ሀውስ እያመሩ ናቸው። አሁን መሀል መንገድ አልፎ ላፍያድ ፓርክ ወደሚባለው ቦታ እያመሩ ናቸው። በ3-4 ቦታ ተከፋፍሎ ነው የሚሄዱት። ድምጻቸውን እያሰሙ ነው እንግዲህ ያሉት። የተለያዩ መፈክሮችን ያሰማሉ። ፊት ለፊታቸው ሞተር ሳይክል፣ መኪና፣ የተለያዩ ፎቶዎች ያሉ መኪናዎቹ ይታዩኛል። ሌላው የፖሊስ መኪና ፊት ለፊታቸው አለ። ሞተር ሳይክል የያዙ ፖሊሶች አሉ። በጎናቸው ባጠገባቸው እያለፉ ናቸው። እንግዲህ ያሉት አሁን ፔንስልቬኒያ መንገድ ላይ ነው ያሉት።
አሁን ላፋየት ፓርክ የምትለኝ የዋይት ሀውስ ቤተ መንግስት ደጅ ላይ ማለት ነው?
አዎ፣
ወደዛ እየቀረቡ ነው ያሉት። እዛ ነው ማብቂያው የሰልፉ
ተከፍሏ ነው የሚሄዱት። አንደኛው እዛ ደርሰዋል። ሌላው እንግዲህ ገና 1-2-3 ይቀራቸዋል አሉ፣ እየመጡ ናቸው።
ሶራ፣ ከተያዙት መፈክሮች መካከል የሚታዩ አሉ ባጠገብ?
አዎ አሉ። ምንድነው በብዛት የምሉት ምንድነው? ኦሮሚያ ውስጥ ግድያ ይቁም፣ አፈና ይቁም፣ የጅምላ እስራት ይቁም፣ የታሰሩ ፖለቲካ እስረኞች ይፈቱ፣ አቶ በቀለ ገርባና የሌሎች እስረኞች ይፈቱ የሚሉ መፈክሮችን ይዘዋል። ሃሽታግ ኦሮሞ ፕሮሰስ የሚል ደግሞ በእንግሊዝኛ ተጻፈ። በብዛት በእንግሊዝኛ ተጻፉና የተለያዩ ስቴቶች ወይንም ደግሞ ክፍለ ሀገራት የተለያዩ ስቴቶች ይገኙበታል። የተለያዩ ባንዲራዎች ይታዩኛል። እንዲህ ይሄ ነው እንግዲህ በብዛት የያዟቸው መፈክሮች እነዚህ ናቸው።
አመሰግናለሁኝ ሶራ። እንግዲህ በተጨማሪም ዛሬ ያለውን ክንዋኔና ከአሁን በኋላ የሚቀረውንም አስመልክቶ በነገ ዘገባችን እንመለሳለን። አመሰግናለሁኝ ለዘገባ።
አመሰግናለሁ ሰለሞን።
ሶራ አሁን የገለጸው ሃሽታግ ኦሮሞ ፕሮቴስት ከጠዋት ጀምሮ ንግግር ሲደረግበት የነበረ ሃሽታግ ነው። በነገራችን ላይ በዚሁ ስነ ስርዓት ላይ ጠቅላይ ሚኒስትሩ የተፈጠረውን ሁኔታ አምነው ይቅርታ ቢጠይቁም በተጨባጭ የተወሰደ እርምጃ እስካሁን ድረስ የለም። ሰዎችም አሁንም እየታሰሩ ነው። የታሰሩ የፖለቲካ መሪዎች አልተፈቱም ብለዋል በዛሬው ዕለት ማብራሪያ የሰጡት ተሳታፊዎች። የአዲስ አበባ ማስተር ፕላን መቆሙ ቢነገርም ህግ በፓርላማ ወጥቶ እንዲሰረዝ አልተደረገም የሚሉም አሉ። ኦሮምኛ ፌዴራል የሥራ ቋንቋ እንዲሆንም እስካሁን ድረስ ባለመደረጉ የኦሮሞ ልጆች በፌዴራል መስሪያ ቤቶች ውስጥ ሥራ በፍጥነት ማግኘት እንዳይችሉ ሁኔታዎች ተፈጥረዋል ሲሉም ተናግረዋል። ክቡራትና ክቡራን አድማጮች፣ ቀደም ሲል እንደገለጽኩት የቀጣይ ሁኔታዎችን በነገ ምሽት ዘገባችን ይዘን እንቀርባለን። ሰሎሞን አባተ ነኝ ከዋሽንግተን።
ሰለሞንን ለዘገባው እናመሰግናለን። አሁን የምሽቱ ተከታይ ወይም ሁለተኛ ቅንብር ንግድና ምጣኔ ሀብት።
በዓለም የገበያ ስርዓት በአግባቡ የተደራጀ የምጣኔ ስርዓት እንዲሁም ሰላምና መረጋጋት ወሳኝ ናቸው። በተለይ የዓለማችን 2.5 ቢሊዮን ሕዝብ በሚኖርባቸው ድሃ ሀገሮች የገበያ ስርዓትና የፖለቲካ አለመረጋጋት ነጋዴዎችና ባለሀብቶችን ያሸሻሉ። መንግስታዊና የግል ዘርፍ ባለሙያዎች ይህን ችግር እንዴት በጋራ ሊያሻሽሉት እንደሚችሉ ባለፈው ሳምንት በዋሽንግተን ዲሲ በተካሄደው የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ውይይት ተደርጎበታል። ንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር ውይይቱን ተከታትሎ ነበርና የሚከተለውን ዘግቧል።
ባለፈው ሳምንት የዓለም ባንክና የዓለም የገንዘብ ድርጅት IMF ዓመታዊ ጉባኤዎች ውይይት ከተካሄደባቸው አንዱ ጉዳይ አስቸጋሪ በሆኑ ገበያዎችና ሀገሮች ሥራ ለመፍጠር፣ ገቢን ለማሻሻልና የብድር አገልግሎቶችን ለማስፋፋት የግሉ ዘርፍ ምን አይነት ሚና ሊጫወት ይችላል፣ የመንግሥትስ ኃላፊነት ምንድን ነው በሚል ውይይት ተካሂዶበታል።
infrastructure deficit is huge. Institutions
በጣም ወሳኝና ብዙ ፈተናዎች ያሉበት ነው። በቅድሚያ የመሰረተ ልማት ክፍተት አለ። የንግድ ስራን የሚያመቻቹ ተቋሞች ደካማ ናቸው። ቁጥጥር ለማድረግ ያለው ብቃትም እንዲሁ። መንግስታት በእነዚህ የልማት ዘርፎች ተገቢ የሆኑ መዋቅራዊ ለውጦችን ለማድረግ ፍላጎታቸው አነስተኛ ሆኖ እናገኛለን።
የCSIS የአፍሪካ ክፍል መሪ ጄኒፈር ኩክ እንደ ኢትዮጵያ ባሉ የአፍሪካ ሀገሮች ያሉ ክፍተቶችን ለመሙላት ሊወሰዱ የሚገቧቸው እርምጃዎችና ከሌሎች አጋሮች የሚያስፈልጓቸው እገዛዎች ምን እንደሆኑ ሲያብራሩ
የተወሳሰቡ የኢንቨስትመንት ስምምነቶችን ለማስተዳደር የሚያስችላቸው አቅም መገንባት ያሻል። የተቋማት ግንባታ እዚህ ላይ ወሳኝ እርምጃ ይሆናል። ሌላኛው በአፍሪካ ያሉ መካከለኛና አነስተኛ የንግድ ተቋማት እንዲንቀሳቀሱ ማበረታታትና እድገታቸውን ማመቻቸት ነው።
ሀግዊ ባኬኮሎ በስደት ለአስርት ዓመታት ስትኖር ህልሟ በሀገሯ ኮንጎ የስልክ አገልግሎት የሚሰጥ ድርጅት መመስረት ነበር። የተለያዩ ኩባንያዎች ለሽያጭና ደንበኛ አገልግሎት በስልክ የሚሰጧቸው ምላሾች የሚበዙት ከህንድና ከሌሎች እስያ ሀገሮች ነው። ሀግዌና ባልደረባዋ አኒ ይህንን አገልግሎት ለምን በኮንጎ መሰረቱን አድርገን አናስፋፋውም ሲሉ ስራ ጀመሩ።
አኒና እኔ በውጭ አገር በትምህርት ስራ ላይ ሳለን ለምን ወደ ኮንጎ ሄደን ስራ እንጀምርም አለን። በወቅቱ አኒ በቴሌኮሙኒኬሽን ትሰራ ነበር። እኔ ደግሞ በስልክ የደንበኛ አገልግሎት የሚሰጥ ድርጅት ውስጥ እየሰራው ነበር። በኮንጎ ደንበኞችን በስልክ የማስተናገድ አገልግሎትን በማስተዳደር ረገድ ክፍተት እንደነበር በማወቃችንም ቀጠልንበት።
ስራውን ለመጀመር የሚያስፈልጉ በርካታ የአስተዳደር፣ የገንዘብና የቴክኖሎጂ ውጣ ውረዶች ካለፉ በኋላ በአፍሪካ ዙሪያ አዳዲስና መካከለኛ እንደዚሁም አነስተኛ የንግድ ድርጅቶች ከሚገጥሟቸው ፈተናዎች አንዱና ወሳኙ ብድር አለማግኘት እነሱንም ገጠማቸው። የብድር አገልግሎቱ ሲገኝም ብዙ ቅድመ ሁኔታዎችና ውጣ ውረዶች ነበሩበት።
ባንኩ የጠየቅነውን ገንዘብ አልሰጠንም ነበር። ብድሩን የመክፈያ የችሮታም ጊዜ አልነበረውም። ግን ገንዘቡ ያስፈልገን ስለነበር ተበደርን። ከዚያም የዓለም አቀፍ እገዛ ከአይኤፍሲ አገኘንና ስራውን አስፋፍተን ቀጠልን።
እንደ ሀግዌና አኒ ያሉ አዳዲስ የንግድ ድርጅቶች በአፍሪካ ዙሪያ ስራ ለመፍጠርና ትርፋማ ለመሆን በሐሳቡና በንግዱ ተስማምተው ገንዘብ የሚያበድሩ ተቋማት፣ ግለሰቦች መዋለ ንዋይ ሲያፈሱባቸው ነው። አፍሪካ በየዓመቱ ከ10 ሚሊዮን በላይ ስራዎችን ለሚመጡት አስርት ዓመታት መፍጠር ይጠበቅባታል። ለዚህ ግብ መሳካት የግሉ ዘርፍ ግንባር ቀደም ነው።
ሄኖክን ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሁለቱ የደቡብ ሱዳን ዋና ዋና ተፋላሚ ወገኖች መሪዎች የሆኑት ፕሬዚደንቱ ሳልቫኪርና ሪያክ ማሻር ለአንድ ዓመት ከ8 ወር የዘለቀውን የአዲሲቱን ሀገር የእርስ በርስ ጦርነት ለማቆም ከ7 ወራት በፊት እንደ ኤሮፓውያን አቆጣጠር ነሐሴ 29 ቀን የተኩስ አቁም ስምምነት ተፈራረሙ። ከዚያ ወዲህ ስምምነቱ በሁለቱም ወገኖች በተደጋጋሚ ሲጣስ ቆይቷል። በቅርቡም ሚያዝያ 11 ቀን ባለፈው ሳምንት ሰኞ ማለት ነው የደቡብ ሱዳን ጦር ሰራዊት በተቃዋሚዎች ይዞታ የሚገኝና በተኩስ አቁም ስምምነቱ የሰራዊት ማሰባሰቢያ ስፍራ ተብሎ የተቀመጠውን ቦታ ደብድበዋል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በፕሬዝደንት ሳልቫኪርና ምክትል ፕሬዝደንታቸው በነበሩት በሪያክ ማሻር መካከል በተፈጠረው የስልጣን ግብግብ ምክንያት በ2013 ታህሳስ ወር የተቀሰቀሰው ውጊያ የአዲሲቱን ሀገር ግማሽ ዕድሜ አስቆጥሯል በማለት ርዕሰ አንቀጹ ቀጥሏል። በፕሬዝደንት ኪር ዲንቃዎችና በሪያክ ማቻር ነዋሪዎች መካከል የነበረው ጎሳን መሰረት ያደረገ ክፍፍል እንደገና ተቀስቅሶ በቀጠለው ውጊያ በሺዎች የተቆጠረ ህዝብ ተገልሏል። ከ2.2 ሚሊዮን በላይ ከቀያቸው ተሰደዋል። ብዙዎች በአጎራባች ሀገሮች ተጠልለዋል በማለት ርዕሰ አንቀጹ አውስቷል። በቅርቡ የመንግስቱ የሱዳን ህዝብ ነጻ አውጪ ጦር ወደ ዋው አካባቢ ወታደሮችን በብዛት ካዘመተና መሳሪያዎችንም በብዛት ካጋዘ በኋላ የተፈጸሙትን ጥቃቶች እንደምታወግዝ ዩናይትድ ስቴትስ አስታውቃለች ብሏል ርዕሰ አንቀጹ። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር በጽሑፍ ባወጡት መግለጫ ይህ ድርጊት መላ ሀገሪቱን የሚመለከቱትንና ሁሉም የሰላም ውሉ ፈራሚዎች የተስማሙባቸውን ዘላቂ የተኩስ አቁም አንቀጾች በግልጽ የጣሱ አድራጎቶች ናቸው ብለዋል። አያይዘውም ምክትል ቃል አቀባዩ ማርክ ቶነር ተቃዋሚዎቹና ተባባሪዎቻቸው የሆኑ የታጠቁ ቡድኖች በቅርቡ በዚያው አካባቢ በመንግስት ኃይሎችና በሲቪሎች ላይ ጥቃት አድርሰዋል ተብሎ የቀረቡ የሚታመኑ ሪፖርቶችንም ልብ ብለናል ብለዋል። ይህም የተኩስ አቁሙን አንቀጾች የሚጥስ በመሆኑ እናወግዛለን ሲሉ አክለዋል። በማያያዝም ቃል አቀባይ ቶነር ሁሉም ወገኖች የሚያጨቃጭቃቸውን ጉዳዮች በውይይት እንዲፈቱ እናሳስባለን። የተኩስ አቁሙን ተግባራዊነትና የሰራዊት ማሳረፊያ ጊዜያዊ ካምፖችን የተመለከቱ ጭቅጭቆችን ወደ ጋራ ተቆጣጣሪና ገምጋሚ ኮሚሽኑ እንዲሁም በስምምነቱ ወደ ተቀመጡት ሌሎች አካላት መምራት ይኖርባቸዋል ብለዋል። ለደቡብ ሱዳን ግጭት ወታደራዊ መፍትሄ አይገኝለትም። ስለዚህም ሁሉም ወገኖች የሰላም ስምምነቱ ሙሉ በሙሉ ተግባራዊ ለማድረግ የገቡትን ቃል እንዲያከብሩ ጥሪ እናቀርባለን ሲሉ የዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
አመሰግናለሁ
አዲሱ። ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለው ሁኔታ ጋር በተያያዘ የዩናይት ስቴትስ መንግስት ተጨባጭ እርምጃ እንዲወስድ የጠየቁ የዩናይት ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በአሜሪካ የተወካዮች ምክር ቤት ቀርበው ማብራሪያ ሰጡ። በያዝ ነው የአውሮፓውያን 2016 ዓ.ም መገባደጃ የኢራቅ ኃይሎች ሰሜናዊቱን የሞሱል ከተማ ከጽንፈኛው እስላማዊ ቡድን አይሲስ መልሰው መቆጣጠር የሚያስችላቸው ሁኔታ እውን ይሆናል ብለው የሚያምኑ መሆኑን የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ተናገሩ። ፕሬዚዳንቱ ከዩናይት ስቴትሱ ሲቢኤስ ቴሌቪዥን ጣቢያ ጋር ባደረጉትና በትላንትናው ምሽት በተሰራጨው ቃለ ምልልሳቸው እንዳመለከቱት በጦር አውድማው ከጽንፈኛው ቡድን ጋር ፍልሚያ የገጠሙትን የኢራቅ ኃይሎች ለማገዝ አስፈላጊነት አጽንኦት ሰጥተው ተናግረዋል። እኛ በቀጥታ በውጊያው ኃይላችን አላሰለፍንም፣ ነገር ግን አስፈላጊውን ስልጠና እየሰጠንና ኃይሎቻችን እየረዷቸው ናቸው ያሉት ኦባማ አክለውም በውጊያው የሚያግዙ መረጃዎችን በመሰብሰብና በማደራጀት ከአጋሮቻችን ጋር ተባብረን የሰራንባቸው የጦር ግንባሮች የአጥፊውን ኃይል አቅም ማዳከም መቻላቸውን ከአሁን ቀደም ታይተዋል ብለዋል። ርዕሰ ወሬዎቹ እነኙ ነበሩ።
እንደ ማጠቃለያ እንደ መሰናበቻ አሉላ አለማየሁ እሸቴን ልንጋብዝ ነው።
ግሩም፣ ለምሽቱን ስርጭታችን የተከታተላችሁን ሁሉ እናመሰግናለን። ነገ 3 ሰዓት ላይ እንገናኝ። አሁን
የትግርኛ ፕሮግራም ይቀጥላል። ከዛ በፊት ግን ካለማየሁ ጋር እስከዛው ጠብቁ።
መልካም ምሽት።
ወደድኩ አፍቅርኩሽ የፈለገው ይምጣ yeah, fella, go, yim, da. ታሪካችን ሁሉ በጋዜጣ ይውጣ። ወደድኳ ፍቅርኩን የፈለገው ይምጣ የፈለገው ይምጣ። ታሪካችን ሁሉ በጋዜጣ ይውጣ። ነፍሴም ተጨነቀች ነደደች ተኩላሃልታ። ነፍሴም ተጨነቀች